ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። በቤንሻንጉል ጉምዝ ካማሺ ዞን 5 ወረዳዎችና በምስራቅ ወለጋና ምዕራብ ወለጋ የተቀሰቀሰው ግጭት እስካሁን ሊረጋጋ ባለመቻሉ ከ300 በላይ የመንግስት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገለጹ። የክልሉ መንግስት ምላሽ አለው።
ይሄ መንገድ አሁን ዝግ ነው፣ አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም፣ ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው።
እንዳልሽው 5ቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል።
ቀደም ሲል የሰማችሁት የመንግስት ሰራተኛ መሆናቸውን የገለጹና ተፈናቅለው በአሶሳ ከተማ እንደሚገኙ የተናገሩ አንድ ግለሰብ ነው። ተከትሎ ያደመጣችሁት ደግሞ የክልሉ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ዘላለም ጃተማን ነው። ዝርዝር ይኖረናል።
በሌላ ዘገባ የእንቦጭ አረም በእለት ከእለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ገለጹ።
ኢንዱስትሪና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለእንቦጭ ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ አገር
ዝርዝሩን ይዘናል። በዛሬው ዕለት በመላው ዩናይትድ ስቴትስ እየተካሄደ ስላለው ምርጫም ዘገባ ይኖረናል።
በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን የምንኖር ሰዎች ይሄ ድምጻችንን የምናሰማበትና አሜሪካንን ትልቅ የሚያረጋት ነገር ኢሚግሬሽን አንዱ መሆኑን የምናሳይበት ጊዜ ነው።
መብታችንን አስከብሮ ለሚሰራው ስራ አስፈላጊው ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችንን አስተካክለን እንደዚህ ደግሞ በሀገር ቤትም ያለውን ቤተሰቦቻችንን ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛልና
በአሜሪካን ሀገር የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ናቸው ይዘናቸዋል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ወደ መጀመሪያው ዜናንም እናልፈው። ከፍተኛ ስልጣን ወዳላቸው ዲሞክራት ፖለቲከኞችና ፕሬዚዳንት ዶናልድ ትራምፕን ወደሚተቹ ሀያሲያን ዘንድ ፈንጅ ልኳል ተብሎ የተከሰሰው አሜሪካዊ ዛሬ ለመጀመሪያ ጊዜ በኒውዮርኩ የፌዴራል ፍርድ ቤት እንደሚቀርብ ተገለጸ። የዋስ መብትን በተመለከተ ሊቀርብ የሚችል ጥያቄን አቃቤ ሕግ ከፍሎሪዳ ፌዴራል እስር ቤት ወደ ኒውዮርክ የተዛወረውን ተከሳሽ በዋስ መልቀቅ አደጋ ያስከትላል የሚል መከራከሪያ ያቀርባል ተብሎ ይጠበቃል። በደቡባዊ ኒውዮርክ ወረዳ ዩናይትድ ስቴትስ ጠቅላይ አቃቤ ሕግ ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ በጻፉት ደብዳቤ እስከዛሬ የተሰበሰቡትን መረጃዎች የተከሳሹን አደገኛነት እንደሚያረጋግጡና በዋስ ቢለቀቅ ደግሞ የመጥፋት እድሉን እንደሚያሰፋው አመልክተዋል።
አፍጋኒስታን ባለፈው ወር ውስጥ ከተካሄደ የምክር ቤቱ ምርጫ ጋር በተያያዘ በተቀሰቀሰው አመጽ ከ400 በላይ የአፍጋን ህዝብ መሞቱን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የድርጅቱ ልዩ ሚሽን ዛሬ ይፋ ባደረገው መግለጫ መሰረት ባለፈው ጥቅምት 10 ቀን በተካሄደው የመጀመሪያ ቀን ምርጫና በቀጣዮቹ ቀናት ዘግይተው በነበሩ ድምጽ አሰጣጦች ወቅት 56 ሰዎች ሲሞቱ 379 ደግሞ ቆስለዋል ብሏል። የድርጅቱ የአፍጋኒስታን ሚሽን እንዳስታወቀው ካለፉት 4 የምርጫ ወቅቶች ይልቅ በአሁኑ ምርጫ በተቀሰቀሰው አመጽ የበለጠ ህዝብ ህይወቱን አጥቷል ተብሏል።
በሌላ ዜና የባህር በር የሌላት አፍጋኒስታን 200 ኩንታል የጫነ ካርጎ በመላክ ለመጀመሪያ ጊዜ ከቻይና ጋር የአየር በረራ ግንኙነት ማድረጓ ተገለጸ። የአፍጋኒስታኑ ፕሬዝዳንት አሽራፍ ጋኒ እና የቻይና ከፍተኛ ዲፕሎማቶች ዛሬ ካቡል ውስጥ የተከናወነውን ስነ ስርዓት መከታተላቸው ታውቋል። የአየር ግንኙነቱ መጀመር ወደፊት የአፍጋኒስታንን ትኩስ የፍራፍሬ ምርቶችን ለቻይና ገበያ ለማቅረብ የሚረዱ ኮሪደሮችን እንደሚፈጥር ተስፋ ተደርጓል። ከዚህ ቀደም አፍጋኒስታን የአየር ኮሪደሮቿን ክፍት ያደረገችው ከህንድ፣ ከቱርክ፣ ከፓኪስታን፣ ከኢንዶኔዥያ እና ከሳውዲ አረቢያ ጋር እንደነበረም ይታወቃል።
እንግዲህ አድማጮች ዛሬ ከአፍጋኒስታን አልወጣንም። አፍጋኒስታንን በተመለከተ ሩሲያ በማስተናገድ የጋርዮሽ ውይይት ለመካፈል እንደሚፈልጉ የታሊባን ባለስልጣናት አስታወቁ። አንድ የአማጺው ቡድን አፈቀላጤ ዛሬ ማክሰኞ እንዳስታወቀው ከሆነ ግን በዚህ በሞስኮ ውይይት የታሊባን ልዑካን በማንኛውም የአፍጋኒ ሰላም ወይም የእርቅ ድርድር ላይ ለመካፈል እንደማይፈልጉ ነው። አፈቀላጤው እንዳሉት መቀመጫውን ኳታር ካደረገ የታሊባን ቢሮ አንድ ከፍተኛ የልዑካን ቡድን በአርብ ዕለት ውይይት ለመካፈል ወደ ሞስኮ እንደሚያመራም አረጋግጧል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፋለን። በቤንሻንጉል ጎምዝ ካማሺ ዞን አምስት ወረዳዎችና በመስራቅና ምዕራብ ወለጋ የተከሰከሰው ግጭት እስካሁን ሊረጋጋ ባለመቻሉ ከ300 በላይ የመንግስት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገለጹ። የክልሉ መንግስት የተባለው ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራን ነው ብሏል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ካማሽ ዞን አምስት ወረዳዎች ከፍተኛ ግጭት ከተከሰከሰ 2 ወራትን እያስቆጠረ ነው። በአሁኑ ሰዓት በአሶሳ እንደሚገኙ በስልክ የገለጹልንና የመንግስት ሰራተኛ መሆናቸውን የተናገሩ ስማቸውን ለመግለጽ ያልፈለጉ አንድ ተፈናቃይ የተከሰከሰው ግጭት ወደ ከፍተኛ ጸብ ተቀይሮ ቀያቸውን ለቀው ከወጡ የመንግስት ሰራተኞች መካከል አንዱ መሆናቸውን ገልጸው መንገድ መተላለፊያ ከተዘጋም 2 ወራት መቆጠሩን ይናገራሉ።
ዘለም መለካርከንም እዚህ አሶሳ ላይ ከ400 በላይ መንግስት ሰራተኛ ብቻ ከቤተሰቦች ማለት ነው ተፈናቅለን ያለነው። በተደጋጋሚ የሚመለከታቸው አካላትንም እንደነጋግራቸው ምንም አይነት መፍትሄ ሊሰጡን አልቻሉም። አሁን ለመመለስ ያለው መንገድ በኦሮሚያ በኩል በኦሮሚያ ገብተን ነው እንደገና እዛ ከማሺ ዞን ወረዳዎች መግባት የምንችለውና ይሄ መንገድ አሁን ዝግ ነው፣ አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም፣ ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከ2 ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው።
እኚህ ግለሰብ እንደሚሉት በክልሉና በዞኑ ተደጋጋሚ ግጭት ከተከሰተ ረዘም ያለ ጊዜ ያስቆጠረ ቢሆንም ከመስከረም ወር ጀምሮ ግን እጅግ እየተባባሰ መሄዱንና ለመኖር አስቸጋሪ በመሆኑ ከ5 እስከ 8 ቀናት ጫካ ውስጥ ተጉዘው ቀያቸውን ጥለው መውጣታቸውን ነው። ከዛን ጊዜ ጀምሮ ሰዎች በመልካቸው እየተለዩ በቀስትና በመሳሪያ ይገደላሉ ይላሉ።
እንደገናም አሁን በኦሮሚያና በቤንሻንጉል በተለይ ይሄ ጉምዝ ብሔረሰብ መካከል ያለው ነገር በጣም አሁን አስቸጋሪ የሚባል ደረጃ ላይ እየደረሰ ነው ያለው። በየጊዜ ሰው ይሞታል፣ በየቀኑ ሰው ይሞታል። ስለዚህ ከዚህ አንጻር ነው አሁን መመለስ አንችልም የሚል ነገር ነው። አሁን ትናንትና የክልሉ 2 አመራሮች ከዛ ተፈናቅሎትን ለማነጋገር ሞክሮ ነበሩ። እዛም ስብሰባ ላይ ምንም ተገኝቻለሁ። ይሄ ነው የሚባል መፍትሄ አልሰጡንም። ለወደፊቱ ያለውን ችግር ለመፍታት ይሞክራለን የሚል ነገር ነው። ያ ሙሉ በሙሉ ስምምነት ላይ ሳንደርስ ነው ስብሰባው የተቋረጠ።
ሌሎች ነዋሪዎችም እንደሚሉት በቤንሻንጉል ጉምዝ በካማሽ ዞን ውስጥ የስራ የመንግስት ስራ የለም፣ እርሻም መታረስ አቁሟል። ነዋሪዎች በየቤታቸው ዘግተው በፍርሃት ላይ ናቸው ነው። እኚህ ግለሰብም ይህንን ያረጋግጣሉ። እነርሱ መውጣት ችለው አሶሳ ከተማ እንደሚገኙ፣ ሌሎችም ወደ ነቀምት መሰደዳቸውን ገልጸው ከቤት መውጣት ያልቻሉ ደግሞ በአንድ ላይ ተቀምጠዋል ይላሉ።
አሁን ያልወጡት እዛ መውጣት ስለማይችሉ አንድ ቤት ውስጥ 50 እስከ 60 ሰው ታፍኖ ነው ያለው። ምንም አይነት የሰብአዊ እርዳታም ያላገኙ ቤት ውስጥ ታፍኖ ማለት ነው። መውጣት ከወጡ መንገድ ላይ ስለሚሞቱ አሁን ያለው ነገር ቤት ውስጥ ታፍኖ ተሰብስቦ ቀናቸውን መጠበቅ ነው አሁን ያለው።
ከዚህ ቀደም በተመሳሳይ ቤት ውስጥ ተዘግተን ተቀምጠናል፣ የውሃ የመብራትና የምግብ ችግር አለብን፣ የፌዴራል መንግስቱ ሊደርስልን ይገባል ያሉ ነዋሪዎችን አነጋግረን ነበረ። በወቅቱም የክልሉ መንግስት ጉዳዩን ለመፍታት እየሰራን ነው፣ ጥረታችንን እንቀጥላለን ብሎም ነበር። ሌላ ነዋሪ አነጋግሬ በስልክ እንዳሉኝ ግን ይህ ችግር ባለመፈታቱ እርሳቸውን ቤተሰቦቻቸውና ልጃቸውን ይዘው በአሶሳ ከተማ እንደሚገኙ ይናገራሉ።
ቤተሰብ ልጅ አለኝ ያው ቤተሰብ አሳዳጊ ነኝ። ያው ቤተሰቦችን ምን ከካማ ናቸው በጣም እነሱ እያስተዳደርኩ ነው ያለው። አሁን ድረስ ምንም የተባለ ነገር የለንም። አሁን ለእኛ የተሰጠ ነገር ስለሌለ ያለንበት ሁኔታ ላይ ግድ አሁን መንግስት አስቸኳይ ምላሽ እንዲሰጥ ብለን ነው ራይት የሰጠን ያለን።
ወደ ክልሉ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘላለም ጃለታ ጋር ደውዬ ነበር። ይህንኑ ነዋሪዎቹ ተፈናቃዮቹ የሚያነሱትን ጥያቄ አንስቼላቸዋለሁ። በቀስት የመገደልን፣ መሳሪያ አለመሰብሰብን፣ ተፈናቃዮች መበራከትን፣ የመንገድ መዘጋትን፣ በነዋሪዎቹ የሚነሱትን ችግሮች በሙሉ አንስቼ እስካሁን ለምን አልተፈታም አልኳቸው።
እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። ነገር ግን አሁንም ስጋቶች መኖራቸው አይካድም። ቀደም ተብሎ ችግር በነበረባቸው ውከትና ብጥብጥ በነበረባቸው ወረዳዎች ላይ ቅድም በምትይው ቁጥር ልክ ሰራተኞች ከአካባቢ ወጥተዋል፣ ያልተመለሱም አሉ። በቅርብ ራሱ ትላንትና የክልሉ ፐብሊክ ሰርቪስ ቢሮ ከሌሎች ሴክተሮች ጋር በመሆን እነዚህ አሶሳ እና በአሶሳ ዙሪያ ላይ የሚገኙ ከዛ ወጣን የሚለው የመንግስት ሰራተኞችን አነጋግረዋቸዋል። ስለዚህ እየተረጋጋ ባለባቸው ወረዳዎች ለምሳሌ ፈዳል ወረዳ አሁን መግቢያው ያስቸግራል እንጂ ያሶ ወረዳ ከአንድ ቀበሌ ወይም ደግሞ ቲሚጆ ከምንላት ቀበሌ ውጪ ሌሎች ቀበሌዎች አንጻራዊ ሰላምና መረጋጋትን የነበረበት ቀደም ሲልም እንደዚህ አይነት መፈናቀሎች ያልነበረባቸው ናቸው ያሶን በተመለከተ። ስለዚህ መግቢያ መንገዱ አሁንም ባለመከፈቱ በተለይ ወደ ከማሽ የሚወስደው መንገድ ወደ በሎጂ ጋንፎ ወይም የሚወስዳቸው መንገዶች ባለመከፈታቸው ሰራተኛው ወደ ውስጥ መግባት ካለመቻሉ ባሻገር በተቻለ መጠን ይሄ ክፍተት ከተፈጠረበት ጊዜ ጀምሮ ከቅርብ ጊዜ ድረስ በተለይ ባለፈው አርብ ዕለት በክልሉ ርዕሰ መስተዳድር የተመራ የክልሉ ከፍተኛ አመራሮች በሄሊኮፕተር ከማሺ ዞን ሄደው ያሶ ወረዳ አጋሎ ሜጢን እና ከማሺ ወረዳ እንዲሁም የከማሺ ከተማ አስተዳደር የተውጣጡ የማህበረሰብ ክፍሎችን አወያይተዋል። ወደ ሰላም እንዲመለስ በውስጥ የሚያሉ ችግሮች ከዚህ በኋላ እንዲቆሙ በተቻለ መጠን ሰላምን የመንግስት አካላት በተለይ ጸጥታ አካል ብቻ ሳይሆን የሚያረጋግጠው እያንዳንዱ ማህበረሰብ ሰላሙን መጠበቅ መቻል አለበት። ስለዚህ ከዚህ በኋላ ምንም አይነት የሰው መፈናቀል፣ የሰው ሞትና መጎዳት፣ የቤት መቃጠል ፈጽሞ መሰማት እንደሌለበትና እያንዳንዱ የራሱን ሰላም እንዲጠብቅ የተፈናቀሉ ዜጎቻችንን ተመልሰው የተረጋጋ ህይወታቸውን እንዲመሩ ጥብቅ መመሪያ አስተላልፈው ነው የመጡት።
አቶ ዘላለም በቀስትና በሌሎች መሳሪያዎች ትንኮሳዎች የሉም ለማለት አልችልም፣ በተወሰነ ደረጃ አለ ይላሉ። ችግሩ የውስጥና ከአጎራባች ክልል ጋር ያለ በመሆኑ የውስጡን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ይላሉ። ነዋሪዎቹ ግን እንዲህ ያሉ ነገሮችን ስንሰማ ተደጋጋሚ ነው፣ ነገር ግን ከቀያችን ተፈናቅለን ኑሯችን ተበትኖ ንብረታችን ተቃጥሎ ሰዎች ተገድለውብን ከክልሉ ውጪ ባሉ ቦታዎች ላይ እንገኛለን። የምንፈልገው የፌዴራል መንግስቱን ጣልቃ ገብነትና የሰብአዊ ረድኤት እንዲደረግልን ነው ይላሉ። አቶ ዘላለም በበኩላቸው ይህንን ለማድረግ ደግሞ ከኦሮሚያ ጋር ባለው ችግር መንገዶች በመዘጋታቸው እሱ ችግር መቀረፍ አለበት፣ ይህንንም ለመቅረፍ ከኦሮሚያ ክልል ርዕሰ መስተዳድር ፕሬዝዳንት አቶ ለማ መገርሳ ጋር በመነጋገር ጭምር ችግሩን ለመፍታት ጥረታችንን ቀጥለናል ይላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፋለን። የእንቦጭ አረም በእለት ከእለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ገለጹ። በሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበርና በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ከ19 ሚሊዮን ብር በላይ የተሰራው የእንቦጭ ማስወገጃ ማሽን ለአገልግሎት ዝግጁ ሆኖ ትላንት ተመርቋል። በምረቃው የክልሉ ርዕሰ መስተዳድርን ጨምሮ በርካታ የስራ ኃላፊዎች ተገኝተዋል። አስቴር ምስጋናው ዝርዝሩን ይዛለች።
ካለፉት 8 አመታት ጀምሮ በጣና ሐይቅ ላይ ተከስቷል የእንቦጭ አረም። አረሙ ለሐይቁ መጥፋት ትልቅ አደጋ ይዞ የመጣ ቢሆንም ያካባቢው አርሶ አደሮች ግን በውል አልተገነዘቡትም ነበር። ውሉ አድሮ ግን ነገሩ ሲገባቸው በህልውናቸው ላይ የተደቀነ አደጋ መሆኑን ተረድተው ለማጥፋት መጣር ጀመሩ። ጠብ ያለ ነገር ግን የለም ይላሉ በማክሰኝት ወረዳ ሸጎ መንገ ቀበሌ ውስጥ ያሉ አርሶ አደሮች መሐባው ተባባልና አግማ ሳራጌ።
የፈጠረብነ ችግር ያው 94 አንስቶ ወዝ መጣ ማንለው ተባይ መጥቶ ወረረና ሲወረን ስናርም እስከ 96 ድረስ ታገልን። ወዛውዲ ግን አስቸነፈን። ሶሪ ተስፋ ቆርጠን ለህይወታችንም ሆነ ለኑሯችን ተስፋ ቆርጠን እንኳን ለኛ አልፎ እስከ በለሳ ድረስ ተስፋ የሚሰጠውን ጣና አጥፍቶታል። ማሽን ተላከ ለመንግስት ሪ ተባለ ማሽን ተላከ። ይማሽን ቢመጣ ምንም አልሰራ ተስፋ አስቆራጭ ነው የሆነ እንጂ ሊያግዘን አልቻለ። አሁን አሳለ ግን ጀልባውም ሆነ ታንኳ አይገባም ተዘግቷል አቁማል። 2 አመት አልፎ 3ኛውን ይዟል ስራ አቁማል በየት ይገባ ዘግቶታል። ወጣት አቁማል አሁን በራሃ ነው ሸቀል ያለ። ይሄን ያወጣ ግን እዚህ እየሸጠ ለኪሎ 50 ብር 60 ብር 25 ብር እንዳቅሙ እየሸጠ ስተዳደር ነበር። ይሄ ሲዘገው ነው በራሃ ነው ያለ።
በማከለይ ጎንደር ዞን ማክሰኝት ወረዳ ሸጎ መንጌ ቀበሌ ያሉ በሃይቁ ዙሪያ ያሉ አርሶ አደሮችን እንደምንሳል ያነሳው እንጂ በሃይቁ ዙሪያ ባሉ 11 ቀበሌዎች የሚኖሩ ነዋሪዎች ተጣፈንታቸው ይሄው ነው። በየደሴቱ ያሉ መነኮሳትም ጭምር አደጋው ተጋርጦባቸዋል። በታንኳ ወጥቶ አሳ ማስከር የለም ውሃ ቀርቶ ከብትን ማጠጣት የለም ከጣና ዳር ተቀምጦ ማአበሉን ይያዩ መንፈስን ማደስ የለም። ጫፍም ማhallም በእንቦጭ ተወራል።
እኛ ያደግነበት እዚው እንደልባችን እየታጠብን ከብቶቻችን እንደልባችን ሳርም እንደ ቀድም ልጅ እንደሚበለው የተላየ መኖ ያበቅል ነበር ለከብቶች ያንን እየተጠቀሙ እኛም እየዋኘነ እየታጠብን በደና ነገር ነው እድገት ነው ኑሮን የነበረ። አሳይቱንም እንቦጭ ይቆጣጥራታል ሙሉ በሙሉ ይቆጣጥራታል። ያጠፋታል እንቁላሏንም ሆነ ያው ዳር ስለምጥል እንቁላሏ ማለት ነው። እንቁላሏንም እንደ እንጣለች በውሉ ይቀራል ማንት ይዋል እንደገና እሷንም እየተሳሰረ እሷን ጉዳት ያደርሳታል አሷን ማለት ነው።
ቀድም ሽታ የሚሉ ሲሉ ሰማው ልበል ምንድነው ሽታው? ሽታ አለው እንዴ?
ሽታ አለው የጣን ባሽታ አለው በጣም በጣም። ይሄን ቦጭ ስፍር ላይ ከሆይ ተዘፈዘፈው ስንሰራው በጣም የዘገነነ ሽታ ነው አለ። እንዳ አኛንም ግበሬውንም የተወሰነው ግበሬ ለበሽታ እየዳረገው ነው የሚገኛል። ለከውት መጣጠ ግን ይሄን አለ እየገላለጥ ነው አለ። እና ጠቅሞ አሁንም እንቦጭ ቢይዘውም እየገላለጥ እየተጠቀም ነበር ነው አለ።
ለከውትችና የጤና ችግር ያስከትላል።
ያው እንግዲህ እንቦጭ ላይ ራሱ ቀጣውን ሲበሉት ነው እንጂ ሆው እስካሁን አላስከተለም። አዎ ለከውት ችግር ያጋጥማል አሁን እንቦጭ። አዎ
ብዙ ይሞታል።
አዎ በተሏ ይሞቱን እየለሰለሱ ከብዙ ሐኪም እዛ ደርሰው እንደገና ዛሬ አጉዳት ነው የሚደርሱ ተሏ ግድል አረጋቸው።
የባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ከሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ወጪ የእንቦጭ አረም የማስወገጃ ማሽን በሀገር ውስጥ በመስራት ስራ ለማስጀመር ሰሞኑን ተመርቋል። የፈጠራ ባለቤቱ አቶ ሙላት ባሳዝነው እንደሚሉት ማሽኑ አረሙን ለማስወገድ አቅም ቢኖረውም በቂ ግን አይደለም እያሉ ነው።
ይሄንን አረም ለማስወገድ እነዚህ ማሽኖች ብቻ በቂ ናቸው ብለን አናስብም። እንደዚህ አይነት ማሽኖች በርካታ ማሽኖች ያስፈልጋሉ ብለን እናስባለን። ሲቀጥል እነዚህ ማሽኖች እኛ ለኛ ያመረትናቸው ስለዚህ ኦፕሬተሮችንም ትሬኒንግ የመስጠት አቅማለን። በቂ የመለዋወጫ አቃዎችንም አቅርበን ማሽኖች በተከታታይ ቀን ኢፌክቲቭሊ እንዲሰሩ ያስችላል ማለት ነው። እነዚህ ነገሮች መቀናጀታቸው በአገር ውስጥ ምንድነው አሁን ከውጭ ሀገር የመጡ ማሽኖች በስፔር ፓርት ጥረት የሚቆምበት ሁኔታ አለ። ለኦፕሬተሮችም በቂ ትሬኒንግ ባለመስጠቱ ምክንያት ማሽኖቹ ዱረብል ሆነው ጠንካራ ሆነው ነገር ግን ባልተገባ ሁኔታ እየተሰበሩ የቆሙበት ሁኔታ ነው ያለው።
የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው ለባህር ዳር ዩኒቨርሲቲ አመራሮችም ሆነ ለፈጠራ ባለቤቱ ያስተላለፉት ነገር ቢኖር ስራው እንዳይቋረጥ አደራ ነው ያሉት።
ባለ ብሩህ አምሮ ሙላት ባሳዝነው የተለያዩ ነገሮችን ይሞክራል። አሁን ከዩኒቨርሲቲው ጋር ተቀናጅ ዩኒቨርሲቲው ከሙላት ብዙም የሚማራቸው ነገሮች አለ ይመስለኛል። በትክክልም የኢንዱስትሪና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለእንቦጭ ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ ሀገር ውስጥ እያጠናከሩ ለመሄድ አንድ ማሳያ ጥሩ ሞዴል ነውና አጠናክራችሁ እንድትቀጥሉ የባህር ዳር ዩኒቨርሲቲም ስም ከፍ ከፍ እንዲል የሙላትም የኢንጂነሪንግ ስራ ለሌሎች አራያ ሆኖ ሌላ ዩኒቨርሲቲው ምሁራኖች ኢንጂነሮች ተመራማሪዎች በአመራችሁ ውስጥ ያለው ነው ቀታችሁን ወደ ተጨባጭ ህብረተሰብ ችግር መፍቻነት ማዋል የጀመራችሁበት ስራ ነውና እናንተም ልትመሰገኑ ይገባል።
አረሙን ለማስወገድ ከማሽኖቹ በተጨማሪ በስነ ህይወታዊ ዘዴና ያርሶ አደሩን ኩልበት በስፋት ለመጠቀም እቅድ ተይዟል ያሉት የክልሉ የደንና የዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው።
ጣናን ለማዳን ባንድ ዘዴ ብቻ ሊሆን አይችልም። ትልቁ መፍትሄ ጣና ላይ ያለውንም ቦጭ ከመከላከል በፊት ወደ ሃይቁ የሚገባው አፈር መቆም ነው ያለበት በተደጋጋሚ ገልጸናል። በበጋ የጠፋ እንቦጭ በክረምት የሚዳብርበት ዋናው ምክንያት በዋና ዋና በሚገቡ ወንዞች ለእንቦጭ የሚሆን ምግብ ስለሚገባለት ነውና ወደ ደጋማው አካባቢ ያለው የተፈጥሮ ሀብት ቢሰራ አፈር የተቀናጀ ስራ የተፋሰስ ልማት ተገቢ የቆሻሻ አወጋገድ ስርዓት ስነህይወታዊ ዘዴ የጥንዚዛ ማራቢያ ቦታዎች ማቋቋም ያርሶ አደር ጉልበት በማሽንም ተቀናጅቶ ቢሰራ ይህን ሀይቅ ከጥፋት ልንታደገው የምንችልበት እድል አለን ነው።
አረሙን በማሽን የማስወገድ ስራ ሲጀመር የዩኒቨርሲቲው አመራሮች ሀሳብ አቅርበዋል።
ለማሽኖቹ ምቹ የሆነ የወደብና የመገልገያ ህንጻዎችንም መገንባት ይጠይቃል። ቴክኖሎጂው ለተፈበረኩባቸው አላማና መሰል ተልእኮዎች የረጅም ዘመን አገልግሎት በተሳካ ሁኔታ ይሰጡ ዘንድ በሙያቸው የበቁ ባለሙያዎችን መፍጠርና ማሰልጠንም ይጠይቃል። ዩኒቨርሲቲው የተወገደውን አረም ወደ አገልግሎት እንዲውል የምርምር ሙከራዎች በተለያዩ ባለሙያዎች ያደረገ ሲሆን አረሙን ከጥፋት ከመቆጣጠር አንጻር የሚወገደውን አረም በሰፊው ግልጋሎት ላይ ለማዋል ተጨማሪ ምርምር ይጠይቃል።
ወደሚቀጥለውና ወደመጨረሻው ዘገባችን እናልፈው። ዛሬ በዩናይትድ ስቴትስ የአማካኝ ዘመን ምርጫ እየተካሄደ ነው። አሜሪካ ለህዝብ ተወካዮች ምክር ቤታቸው 435 የህግ መምሪያና ከመቶ መቀመጫዎቹ 1/3 ያህሉ ለምርጫ ለቀረቡት የህግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምጽ እየሰጡ ናቸው። በምርጫው ውስጥ ትውልደ ኢትዮጵያ አሜሪካውያንም ድምጻቸውን እየሰጡ ሲሆን የተወሰኑት ሐሳቦቻቸውን እንዲያካፍሉን ማምሻው ጠይቂያቸው ነበር።
እኔ አዲስ አበባ ቦጃ እባላለሁ። የምሰራው ዲዛይነር ነኝ። ሲያትል ነው የምኖረው። ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው። በተለይ ለኛ አሜሪካን ሀገር በስደት መተን የአሜሪካንን ሲቲዝንሺፕ ተቀብለን ለምንኖር ሰዎች፣ ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራሲና በሪፐብሊካኖች ሳይሆን በሀገሪቷ ጠባይ ሆና እንደውም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው። የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት፣ የጤና፣ ንግድ ከዚህ በፊት የምናውቃቸውን መንገዶች ስተው አሁን በጣም የተለየና ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን ለምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን ለምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው የምገምተው።
የትኛውን
አይኔ ካን ዲሞክራት ነኝ እኔ
እንደ ባላልሁኝ ካትላንታ ነው። ለኔም ሆነ ለኢትዮጵያዊ ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የኔ መብት የሆነውን ነገር በማወቅ ለመጠቀም መቻሌ ትልቅ እድል ነው ብዬ ነው የማምነው እና የኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ። እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስቴትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው፣ ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካ ዜጋ እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወተን እንድንመርጥና እንድንጠቀምበት ነው።
ስሜ ተፈራ ህሉ እባላለሁ። ምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ ለኢትዮጵያውያኖች እንደምንም ደግሞ ለአፍሪካንስ የምንረዳበትና የምናግዝበት መንገድ መጀመርና መሰራት አለበት። ለእሱም ጊዜው ሩቅ አይደለም። እርግጠኛ ነኝ ሰውም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ለአንድ ችግር ነው። የማህበራዊውም ስንመለከት ለአንድ ችግር ነው። ኢኮኖሚውም በተለይ በዲኤምቪ አካባቢ ምን ነው ከእንደሚሰራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት ሰጠው ላይ ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችን አስከብሮ ለሚሰራው ስራ አስፈላጊው ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህ ደግሞ በአገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን አገራችንም ለመርዳት ያግዛልና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ አመት እዚህም የኖሩ ሰዎች በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡን ማማከር ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ።
ስሜ ሳኒኮ አምቢሳ ተመስገን እባላለሁ። የምኖረው ዳላስ። የምሄደው ለመምረጥ ዲሞክራትን ነው የምደግፈውም፣ ምክንያቱም ለሀገራችንም ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የምሄደው። ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት ለኢትዮጵያን ለሁሉን እንትን እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደርጉን።
ሼክስፒር ፈይሳ፣ ሲያትል ዋሽንግተን። ትልቅ ትርጉም አለው ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያውንም ሆነን ኢትዮጵያዊ ላልሆነን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሂደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተ እኛን በቀጥታ ስለሚነካን እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከእስራኤልም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከ25 አመት በላይ ኖር ያለው። ቤተሰብ አለኝ፣ ልጅ አለችኝ እና ለልጄም ደግሞ የወደፊት የሀገሯ ሁኔታ የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ አመት ብንኖርም እንደ ራሳችንን እንደ እንግዳ አድርገን ነው የምንቆጥረው። ወይም ደግሞ የዚህ ሀገር ፖለቲካ ወይም ፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ብዙዎቻችን እንሰራለን፣ ቤተሰቦቻችንን እንረዳለን። ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካለን ድረስ ጎብኚዎች አይደለንም። እዚህ እየኖርን ያለ ነው። እዚህ ሀገር የሚሆነው ነገር እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል። በተለይ ደግሞ እኛን የሚመስሉ ጥቁሮች ይሄ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ፣ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይህንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው።
የዛሬው ፕሮግራማችን እንግዲህ በዚህ በጀመርነው ሙዚቃ ወደ መጠናቀቁ ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም በፕሮግራማችን ላይ ያላችሁን አስተያየት አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። Kun Radio Sagale America.